አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 8 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 8 ታዳጊ ህፃናት ይህባ ታዳጊ ህፃናትን በቀበሌ ደረጃ በህቡ አደራጅቶ ነበር። ይህን አሰራር በወቅቱ በዓለም ዙሪያ የነበሩ ኮሙኒስት ፓርቲዎችና የነጻነት ተዋጊዎች ይጠቀሙበት ነበር። ምናልባትም ይህባ ልምዱን ከነሱ ላይ ሳይኮርጅ አይቀርም። ካነበብኳቸው ጽሑፎች ትዝ የሚለኝ የቪየትናም ኮሙኒስት ፓርቲ የህፃናት ገድል ነበር። ልጆቹ የጠላት ጦር ያለበት አካባቢ ድረስ በመሄድ መረጃ ሰብስበው ለደፈጣ ተዋጊዎች ያቀብሉ ነበር። በሌሎች አገሮችም ወረቀት መበተንና መልእክት መላላክ የሁሉም አገሮች ታዳጊ ህፃናት ዋነኛ ድርሻ ነው። የኛም ድርጅት ቀልጣፋ የተባሉትን ታዳጊ ህፃናት በህቡ አደራጅቷል። የልጆቹ ተሳትፎ በዋነኝነት መልእክት ማድረስና የመንገድ አምፖል መስበር ነበር። ይልቅ እሱ ነገር እንዴት ነው? በዋነኝነት ለምንድን ነው አምፖል የሚሰብሩት? የመንገድ መብራት የሚሰበረው በሁለት ምክንያት ነበር። አብዮት ጠባቂዎች መንገድ ላይ የሚሄዱ ወጣቶችን ለመለየት እንዳይችሉ ወይም ደግሞ ወረቀት ለመበተን እንዲመች የመንገድ መብራት ይሰበራል። የግለሰብ ቤቶች አጥር ላይ ያሉትንም ጭምር። ልጆቹ በዚያም ፖል ሰበራ የተካኑ ነበሩ። የራሳቸውን ቤት የውጭ መብራት እንኳን ሳይቀር በላስቲክ ባላ ይሰብሩ ነበር። ጉደኛ ዘመን። ወይ እግዚአብሔር፣ ሌላስ ምን ይሰሩ ነበር? ሌላው የታዳጊ ልጆች ተልእኮ መልእክት መላላክ ነው። አባላት ራሳቸው ማድረስ የማይችሉትን መረጃ መልእክት በልጆች በኩል እንዲደርስ ያደርጋሉ። በተጨማሪም በቡሄ፣ በእንቁጣጣሽና እንደ ጥምቀት ባሉ በዓላት ጭፈራና ዘፈኖች ይሳተፋሉ። መብትና ነጻነትን የሚያቀነቅኑ ግጥሞችን ማውረድም ዋናው ስራቸው ነበር። ወንዶቹ ቡሄ ሲጨፍሩ ግጥሞቹን በተመቻቸው ሁኔታ ይቀይሩታል። ሴቶች ህፃናትም በአዲስ ዓመት በእንቁጣጣሽ በየቤቱ ሲዞሩ በተመሳሳይ ሁኔታ ግጥማቸውን ቀይረው ነበር የሚጫፈሩት። እንደዚህ አይነት ግጥም ህፃናት በግላጭ ዘምሩ ነበር ይያልከኝ ነው? መንግስት ዝም ይላል? ቀበሌስ ምን ይላል? እውነት የማይመስል ነገር እኮ ነው የምትነግረኝ። እውነት አይመስልም፣ ግን እውነት ነው። እንዲያውም አንዳንድ ሰፈር የኢሃፋን ስም የሚጠቅሱ ነበሩ። ህፃናት ለእንቁጣጣሽ የሚሰጡት የአበባ ስዕልም ላይ የኢሃፋ አርማ በሚስጥር ይሰራ ነበር። አብስትራክት እንደሚባለው ማለት ነው። ትኩር ብለህ ካላየኸው አርማውን አትለየውም። አጋንንት ባትለኝ በርካታ ህፃን በለው ወጣት ወይ ኢሃፋ ነው አለበለዚያ ደጋፊ ነው። ቀሪው እኛ መሃል ሰፋሪ የምንለው ነው። ያ ደግሞ ሊሆን ግድ ነው። ሁሉም ሰው ዶክተር ወይም አውሮፕላን አብራሪ እንደማይሆን ሁሉም ወጣት ፖለቲከኛ አይሆንም። እሱማ ልክ ነህ። ትልቁ ነገር ደርግን የሚደግፈው ወጣት አለመብዛቱ ነው። ያኔ ትልቁ ነውር ደርግንና አጋር ድርጅቶችን መደገፍ ነበር። ይሄ ደግሞ እውነት ነው። ይልቅ እንደ ምሳሌ የራሴን ወንድም ታሪክ ልንገርህ። ቴዲ ታናሽ ወንድሜ ነው። በእነዚያ ቀውጤ ዓመታት 11 12 ዓመት ዕድሜ አካባቢ ነበር። ገና ትንሽ ሆኖ የነበረው አንደበተ ርቱነትና ከሰው ጋር የመግባባት ችሎታው የሚገርም ነበር። በጣም ፈጣን አእምሮ የነበረውና የስነ ጽሑፍ ተሰጥኦ ይበል የሚያሰኝ ነበር። ያን ችሎታ ይዞ ሳይገፋበት ቀረ። ከሁለተኛው የ1969 ዓመተ ምህረት አሰሳ በኋላና ከግንቦቱ የ1969 ዓመተ ምህረት የሜይዴይ ሰላማዊ ሰልፍ እልቂት በኋላ በነበረው የጸጥታ ስጋት የተነሳ ቴዲን መልእክት በመላክና እቃዎችን በማጓጓዝ እንዲረዳኝ አድርጌው ነበር። ቴዲ 3 ወይም 4 ጊዜ ከፍተኛ እርዳታ አድርጎልኛል። ይህን ያደረገልኝ ጠይቄው ብቻ ሳይሆን በራሱም ተናሳሽነት ነበር። በአብዛኛው ቅዳሜና እሁድ ትምህርት ቤት በማይሄድበት ጊዜ ነው የሚረዳኝ። 2 የማስታውሳቸውን ውለታዎቹን ብቻ ልንገርህ። የወንድሜ የቴዲ እርዳታ በተለይ አንድ ቀን ከውጉድ አውጥቶኛል። የዚያን ዕለት የድርጅቱን የውስጥ ጋዜጦችና ሌሎች ዶክመንቶች ካዛንቺስ ላለ መዋቅር ማቀበል ነበረብኝ። ወረቀቶቹ በርካታ ስለነበሩ እንደተለመደው ከኋላና ከፊት ቀበቶ የስር መወሸቅ አልቻልኩም። ብዙ ጊዜ እንደማደርገው በፌስታል ከትቼ ከቤት ወጣሁ። ለምን እንደሆን ሳላውቀው ቀፈፈኝና ከመንገድ ተመለስኩ። ወንድሜ ትምህርት ቤት ለመሄድ እየተዘጋጀ ነበር። ድንገት ያዝልኝ አልኩት። የደብተር ፖስታ ውስጥ ከቶ ተያይዘን ወጣን። የምሄደው ካዛንቺስ ስለነበር ከቤታችን ተነስተን ከባምቢስ ጀርባ አጼ ቴዎድሮስ ትምህርት ቤት ተሻግረን የዩራኤልን አቅጣጫ ያዝ። እሱም የሚማረው እዚያው አጼ ቴዎድሮስ ስለነበር ትምህርት ቤቱ በራፍ ላይ ልቀበለው አስቤ ነበር። እዚያ ስንደርስ የትምህርት ቤት መግቢያ ሰዓት አልደረሰም። ስለዚህ ካዛንቺስ መታጠፊያ ድረስ እንዲያደርስልኝ በማሰብ እኔ ከፊት እሱ ረቅ ብሎ ከኋላ እየተከተለኝ ካዛንቺስ መታጠፊያ ላይ ወረቀቶቹን ልቀበለው ቆም አልኩ። በዚያው ቅጽበት በርካታ የቀበሌ አብዮት ጥበቃዎች፣ ሲቪል የለበሱ የጸጥታ ሰራተኞችና ወታደሮች አካባቢውን መውረራቸውን አየሁ። ወታደሮቹ መታጠፊያ መንገዶችን በሙሉ በመዝጋት ሲጠብቁ፣ ሲቪሎቹና የተወሰኑ አብዮት ጠባቂዎች ደግሞ መንገደኛውን እየፈተሹ ነበር። ሰዓቱ የሥራና የትምህርት ቤት መግቢያ ስለነበር መንገዱ በሰው ተሞልቷል። ፍተሻው ያተኮረው በእኔ ዕድሜ አካባቢ በነበሩ ወጣት ወንዶች ላይ ሲሆን እድሜያቸው ገፋ ያሉትን ሕፃናትንና ሴቶችን ሳይፈትሹ ያሳልፉ ነበር። በዚህ ድንገተኛ ከበባ ደንግጬ ወደ ቴዲ ዞር ስል አጣሁት። ዓይኔን ወዲህ ወዲያ ሳማትር መንገዱን ተሻግሮ ወደ መጣንበት አቅጣጫ ከተማሪዎች ጋር ተቀላቅሎ ሲመለስ አየሁት። ማመን አቃተኝ። በምን ፍጥነት አስፋልቱን ተሻግሮ አቅጣጫውን እንደቀየረ እየተገረም እፎይ አልኩ። ተራይ ደርሶ ፍተሻውን ጨርሼ አንድም ጊዜ ሳልገላመጥ በቀጥታ ወደ ቀጠሮዬ ቦታ ወደ ካዛንቺስ አቅጣጫ አመራው። ወደ ኋላ መመለስ ትኩረት ስለሚስብ አልሞከርኩትም። ከዚያስ በቃ የፍተሻው ምክንያት ምን ሊሆን እንደሚችል እያሰላሰልኩ የቀጠርኳትን አባላችንን ከሩቅ አየኋት። ከአስር ደቂቃ በላይ ዘግይቼባት ነበር። ከቆመችበት ትንሽ ራቅ ብላ ፍተሻ እንደነበር በፍጹም አታውቅም። አካባቢው አደገኛ ስለነበር እንደደረስኩ ከልጅቷ ጋር መገናኘት አልፈለግኩም። በእንዲህ አይነት ጊዜ ደህንነቶች በብዛት ሊኖሩ ስለሚችሉና አይናቸውም ወጣት ላይ ስለሆነ ነው። ከሩቅ እንደለየችኝ ሳውቅ መንገዱን ተሻግሬ ወደፊት ተጓዝኩ። ምን እንዳሰብኩ ስለገባት ማዶ ለማዶ ሆነን ተከተለችኝ። መሃል ካዛንቺስ ውስጥ አንድ ካፌ ውስጥ ስገባ ተከትለኝ መጣችና ተገናኘን። ሁኔታውን ነገርኳት። የፍተሻው መረጃ እንዳልደረሳትና ምንም እንደማታውቅ ገልጻልኝ በሚቀጥለው ቀን ለመገናኘት ተቃጥረን ተለያየን። ያቺ ልጅ ምናልባት በቀይ ሽብር የተገደለችው ሶፊያ የምትባለው ከፍተኛ 15 ልጅ ሳትሆን አትቀርም። አንድዬ በቀኙ ያድርገሽ እህቴ። ፍተሻው ለምን ነበር? የእሱንስ ሁኔታ አልነገረህም? በነጋታው እንደሰማሁት የዛን ቀን ፍተሻ አንድ የደርግ ሰው በርካታ አባሎቻችንን በማደን የሚታወቅ ኡራኤል አካባቢ የመግደል ሙከራ ስለተደረገበት ነበር። የፍተሻው ምክንያት ተኳሾቹ ሄደውበታል የተባለውን አካባቢ በመዝጋት ለመያዝ የታለመ ነበር። ወንድሜ ቴዲ የቀበሌ ሰዎች ፍተሻ ላይ መሆናቸውን ያየው እኔ ከማየቴ በፊት ነበር። ሁኔታውን ለኔ ለማሳወቅ ያለው አማራጭ እሱ ከኋላ ስለነበር ሮጦ እኔ ጋር በመድረስ መንገር ወይም ከሩቅ ሆኖ ስሜን መጥራት ነበር። ሆኖም ሁለቱንም ማድረግ ጥርጣሬ መፍጠርና ትኩረት መሳብ መስሎ ታየው። ሳይመነታም ወረቀቱን እንደያዘ አብራ ጎዳናውን ተሻገረ። ከዚያም ከኡራኤል አቅጣጫ ከሚመጡ ተማሪዎች ጋር ተቀላቅሎ ወደ ኋላ ተመለሰ። ከዚያም ትምህርት ቤት መግባቱን ትቶ ወረቀቶቹን እቤት አስቀመጠ። ወደ ትምህርት ቤት ሲመለስ ስለረፈደበት ተቀጥቶ መግባቱን አጫወተኝ። ምስኪን ወንድሜ ስለረፈደ ሳይገረፍ አይቀርም። በተለይ የዚያን ቀን ካጋጠመኝ መብረቃዊ የፍተሻ አደጋ በኋላ የወንድሜን እርዳታ አስፈላጊነት ይበልጥ እየተረዳው መጣው። በሚገርም ሁኔታ እሱም አደገኛ ሥራ ውስጥ እንዳለው ገብቶት ነበር። ከቤት ስወጣ ላከኝ ልርዳህ በሚል ስሜት አይን አይኔን ያየኝ ነበር። ቅዳሜና እሁድ ፈገግ እያለ ስራ የለም የማደርሰው ዕቃ የለም ይለኛል ሐሳብ ውስጥ መግባቴን ሲያውቅ። ቴዲን እንደ ልቤ ልትጠቀምበት እንደምችል ባውቅም ከፍተኛ ስጋት ግን ነበረብኝ። ልጅ ስለሆነ ስህተት ሊሰራ ይችላል፣ ሊገለጥ ይችላል እያልኩ ነፍስና ስጋዬ ይላቀቅ ነበር። ስለዚህ ብዙ ጊዜ እርዳታውን ብፈልግም ራሴው እወጣው ነበር። በዚህ የተነሳም ለምሳ እቤት መምጣት ካልቻልኩ ከሰዓት በኋላ ለማገኛቸው ልጆች የምሰጠውን ዕቃ ከጧት ጀምሬ ተሸክሜ መዞር ግድ ነበር። አንድ ጊዜ አደፍርስ የምንለውን ከእንጨትና በጨርቅ የምንሰራውን የወረቀት ማባዣ ጨርቆስ አካባቢ ማድረስ ነበረብኝ። ዕቃውን ለመውሰድ በጋዜጣና በጨርቅ ስጠቀልል አይቶ ይህ እኮ ያስነቃል አለኝ። እውነትም እንዳለው ማንም ሰው የማባዣውን ቅርጽ መለየት ይችላል። የፈጥታ ሰዎችና ደጋፊዎቹ ቀደም ብሎ እጃቸው ስለገባ ስለማባጃው እውቀት አላቸው። አንዱ መንገድ ላይ ቢያይ መጠራጠሩ አይቀርም። አስቁሞም ካላየው ሊለኝ ይችላል። በነገራችን ላይ ቴዲ በዚያን ጊዜ ያ ማባዣ ምን እንደሆነ አያውቅም። በተለያየ ጊዜ የተሰሩ አደፍርሶችን የማልቤት ጣሪያ ላይ እንዳልባሌ ቁጥርጥራጭ እንጨት አስቀምጫቸው ነበር። ምን አይነት ማባዣ ነው አልገባኝም። እኛው ራሳችንን የምንሰራው ኤ4 ሳይዝ ከሚሉት ወረቀት በለጥ ያለ ጣውላና በዛው መጠን ደግሞ ሌላ ባለ አራት ማዕዘን ፍሬም ይሰራል። ሁለቱም ባንድ ላይ መከፈትና መዘጋት ስላለባቸው ባንድ ጎን በማጠፊያ እናያይዛቸዋለን። ፍሬሙ በናይለን ጨርቅ ከዳር እስከ ዳር በኮርንችት ሚስማር እንመታዋለን። ከታች በታይፕ የተመታ ስቴንስል አስቀምጠን ጨርቁን በህትመት ቀለም እናርሰዋለን። ከስር ንጹህ ወረቀት አስቀምጠን ስቴንስሉን በሆነ ነገር ከላይ በኩል ስናሸው ጽሑፉ ወረቀቱ ላይ ቁልጭ ብሎ ይወጣል። ታዲያ እንዴት አድርጌ ልውሰደው አልኩት ቴዲን። ከቁርጥራሽ ኮምፕሬሰቶርና እታችን ጣውላ ጋር ቀላቅለህ በግልጽ ውሰደው አለኝ። ዳለውም ምርጥ ዘዴ ነበር፣ እውነቱን ነው። ሆኖም በእኔ ሁኔታና አለባበስ ቁርጥራሽ ጣውላ ተሸክሞ መሄድ አይን ከመሳቤም በላይ ከሰፈር ስወጣ የሚያውቁኝ ሰዎች ቢያዩኝ ግር ሊላቸው እንደሚችል ስለገመትኩ እንደማልሞክረው ነገርኩት። እኔ አደርስልሃለሁ ብሎ ችክ ስላለ በሐሳቡ ተስማማው። ጥቂት ፍልጥ የፋይዚትና የእንጨት ቁርጥራጮች አምጥተን አደፍርሱን ከመሃል አድርገን አሰርነው። በሰፈር የውስጥ ለውስጥ መንገድ አድርጎ እንዲመጣ ነግሬው ቀድሜ ወጣው። ያልኩት ቦታ አስጠብቀው ወዲያው መጣ። እውነትም ለማገዶ የሚሆን ቁርጥራጭ እንጨት ለእናቱ ይዞ የሚሄድ ሕፃን ልጅ ነበር የሚመስለው። በርቀት ፊትና ኋላ በመሆን ጨርቆስ ደረስ ገበያው መሃል ተቀብየው ሸኘሁት። የሚገርም ልጅ ነው። ቴዲ ጉደኛ ልጅ ነው። ለኔም ሆነ ለይሃባ ከፍተኛ ግልጋሎት ሰጥቷል። እኔን ያገለግለኝ የነበረው ወንድሜ ስለሆነ ብቻ ነበር። እኔን ማገዝ ከመጀመሩ በፊት ይሁን ከዚያ በኋላ አላውቅም፣ የኛ አባላት ታዳጊ ሕፃናትን ሲያደራጁ እሱንም ተካፋይ አድርገውት እንደነበር ከተፈታው በኋላ ሰማው። እስከዚያ ግን አላውቅም ነበር፣ ጠይቄውም አላውቅም፣ እሱም አልነገረኝም። ካምፖል ሰበር አልፎ ምርጥ መልእክት አድራሽ ነበር አሉ። በዚያም ተወንጅሎ ሁለት ወር ይመስለኛል ከምድረ ውሪ ጋር ቀበሌ ውስጥ ታስሮ ተፈቷል። እስር ቤት እያለ እኔ ምን እሰራ እንደነበር መሳሪያ ይኖረኝ አይኖረኝ እነማን እቤት እንደሚመጡና መሰል ጥያቄዎች በመለማመጥም በማስፈራራትም የቀበሌ ሰዎች ጠይቀውት እንደነበር ነግሮኛል። ሆኖም ምንም ፍንጭ ሳይሰጣቸው ሁልጊዜ የማየው መጽሐፍ ሲያነብ ነው፣ ይዞ የሚወጣውም ሆነ የሚገባው መጽሐፍ ብቻ ነው በማለት ችክ ስላለባቸው ሰልችቷቸው እንደተውት አጫውቶኛል። የቴዲ ታሪክ አያልቅም። ኢህአዴግ አዲስ አበባ ከገባ በኋላ የአንድ የተቃዋሚ ድርጅት የወጣት ክንፍ አባል ሆኖ ትግል ጀምሮ ነበር። ተው ብለው ሊሰማ ነው? ጭራሽ ሊመለምለኝ ደርሶት ነበር። ደፋር ልጅ ለእናቷ መጽሐፍ ተማረች አሉ። አባል የሆነበት ድርጅት ከፈረሰ በኋላ ፖለቲካ እርግፍ አድርጎ ተወ። ሰላማዊ ሰልፍ ለማድረግ ከሚፈራ ወጣት ጋር አልሰራም ሲለኝ በሳቅ ነው የሞትኩት። ለማንኛውም ከዚያ በኋላ የሰላም ኑሮ መኖር ጀመረ። የመንግስት ሰራተኛም ሆነ ትዳር ይዞ አንድ ልጅ አሁን ኬሚካል ኢንጂነር ከወለደ በኋላ በህመም ምክንያት የወጣት ዘመኑን ሳይጨርስ ከዚህ ዓለም በሞት ተለየ። የእናቴ ልጅ ቴዲ ወንድሜ፣ ባለውለታዬ፣ ነፍስን በገነት ትንሣኤ ስለ ወንድሙ ቴዲ ተናግሮ ሲጨርስ ተመልሶ እንደለመደው ሐሳብ ውስጥ ገባ። እንባው ማቅረብ ሲጀምር የዕለቱን ጨዋታ እንድናቆም ጠየቅኩት። የማለቅስ መስሎህ ነው? አይዞ አላለቅስም አለና ከአልበሙ ውስጥ የወንድሙን የቴዲ ፎቶ አውጥቶ አሳየኝ። ቴዲ ልክ እንደናታቸው በስልቀይ ነው። ቀጠን ብሎ አጠር ያለ ጸጉረ ልጫ ነው። ለብዙ ደቂቃ አተኩር ያየሁት በቴዲ ውስጥ የዚያን ዘመን ታዳጊ ህፃናት መስል ለማምጣት እየሞከርኩ እያለ እንዛዬ ከተቀመጠበት እንደገና ተነሳ። ከመደርደሪያው ላይ ብዙ ወረቀት ካገላበጠ በኋላ አንድ ከህትመት ላይ በመቀስ የተቀደደች ትንሽ ወረቀት ሰጠኝ። ቴዲ ፖለቲካ ትቶ የመንግስት ሰራተኛ ከሆነ በኋላ የመስሪያ ቤቱ ወርሃዊ መጽሔት ላይ ያወጣትን ግጥም ነበር። አንብባት አለኝ። ግጥሙን ደጋግሜ ያነበብኩት ልጁ ፖለቲካ ቢተውም የማህበረሰቡን ህንፀት ከመተቸት አልቦዘነም። በመስሪያ ቤት ውስጥም ሆነ በአካባቢው የሚያየው ስንኩል ሰብዕና ይቀፈው እንደነበር ያሳያል። እዩልኝ ይህን ሰው መሳይ፣ ቁም ነገር አልባ አስመሳይ፣ ቃሉን ሰባሪ የጧቱን፣ ማታም ይክድ መሐላውን፣ ሽቅብ ወጥቶ ሸርተት ሸርተት የማይገኝ ባስቀመጡት፣ እስኪሆንለት ቀበጣጥሮ ሲሆንለት ጀርባ ዙሮ፣ ለታማኝነት ያልታደለ ሐቅን ክዶ የዋለለ ተምሳሌቱ ሰው ነኝ አለ። ግጥሙን ካነበብኩ በኋላ ትንሣኤ፣ ስለ ሌላው ወንድሜ ልንገርህና እናቆም፣ ትንሽ የሚያስቅ ነገር አለው አለኝና ስለ ሳሚ እኔም አውቀዋለሁ የሚከተለውን ጨመረልኝ። የቴዲ ታናሽ ወንድሜ ሳሚ ነው። ያኔ እድሜው 10 መሙላቱን እንኳ አጠራጠራለሁ። ቴዲ አንጀቴን ያራሰኝን ያህል ሳሚ ደግሞ ያንኑ አንጀቴን አቁስሎታል። አንድ ቀን ገና መሸትሸት ሲል እቤቴ እገባለሁ። ግቢያችን ውስጥ ወረቀት እዚህም እዚያም ተጥሏል። በጣም ገርሞኝ አንዱን ወረቀት አንስቼ ሳይ የኔው የኢህአፓ ወረቀት ነው። ራቅ ብሎም ሌላ አገኘውና አነሳው። የኔው ነው። የሚይዘው የምጨብጠው አጣው። ወደ ውሻ ቤቱ አካባቢ ሲሄድ በውሻው ቤት ግድግዳ ላይ ደርቤ ከገጠምኩት ጣውላ ስር በርካታ ወረቀቶች ተጎልጉለው ወጥተዋል። ግማሹን ወረቀት ውሻው መሬት ላይ ደልድሎ ተኝቶበታል። ቀሪውን አላምጦታል። ውሻው ኢህአፓ ሆነ እንዴ? እስክል ድረስ ገረመኝ። ማን ያንን እንዳደረገ መገመት አልቻልኩም። ውሻው ነው እንዳልል አፉ ጣውላዎቹ መሃል አይገባለትም። ስለታሰረም ወረቀቶቹን አርቆ መውሰድ አይችልም። ውሻው ቤት ግድግዳና ጣራ ላይ ደርቤ የሰራኋቸው የምስጢር ቦታዎችን የምከፍትባቸው ምስማሮች በውስጥ በኩል ስለሆኑ በዳበሳ ካልሆነ በቀላሉ አይታዩም፣ አይገኙምም። ያን ወረቀት አውጥቶ የበተነብኝ ያልታወቀ በራሪ አካል ዩፎ ይሆን እንዴ እስክል ድረስ ግራ ገባኝ። እገሌ ነው እንዳልን ከኔና ከእግዚአብሔር በስተቀር ማንም ያንን የሚስጥር ቦታ የሚያውቅ ሰው የለም። ቴዲም እንኳ ቢሆን አያውቀውም። ሁሉንም ትቼ ወደ ተግባር ተሰማራሁ። ግቢ ውስጥ የተበተኑትን ወረቀቶች አንድም ሳላስቀር ለቀምኩና አስቀመጥኩ። ሁሉንም ጨርሼ እቤት ገባሁ። ደህና መሻችሁ ብዬ ገና ሳልቀመጥ ሳሚ መቁለጭለጫ በዛ። ሳየው አንገቱን ያቀረቅራል። ዞር ስል ያየኛል። ፍርሃትና ድንጋጤ ፊቱ ላይ ይነበባል። ለመልእክት እንደምፈልገው አስመስዬ ወደ ውጪ ይዤው ወጣው። አንተ ነህ አይደል ስለው እኔ አይደለሁም አለኝ። ልጅ ስለሆነ ነው እንጂ ሊመልስልኝ የሚገባው ምኑን በማለት ነበር። ያማለያ አመነልኝ። የሰራውን ሁሉ በዝርዝር ሲነግረኝ ራሴን ይዤ ለማለት ምንም አልቀረኝም። ነገሩ እንዲህ ነው። በመጀመሪያ ጥፋቱ የሱ ሳይሆን ሙሉ በሙሉ የኔ ነው። ከአንድ ቀን በፊት ወረቀቶቹን ካስቀመጥኩ በኋላ ሚስማሮቹን በደንብ አላያያዝኳቸውም። ስለዚህ በአንድ አቅጣጫ ወረቀቶቹ ተንጠልጥለው ነበር። ታዲያ የዛን ዕለት ትንሹ ሳሚ ለውሻው ምግብ ለመስጠት ሲሄድ ወረቀቶቹን ተንጠልጥለው ሲያያቸው ጎትቶ ያወጣቸዋል። በአንድ ቢበቃው ጥሩ። እጁ የደረሰበትን ሁሉ ይመዛል፣ ይመዛል ማለቀ የሌላቸው ወረቀቶች በቀይ ቀለም የተጻፉትን ጥቂት ወረቀቶች ልብ ብሎ ሲመለከታቸው በየሰፈሩ ከሚበተኑት ወረቀቶች ጋር ይመሳሰላሉ። ማን እንደሚበትናቸውና ምን እንደሚሉ ባያውቅም ያያል ይሰማል። ምን ያደረገ ይመስልሃል? በቀይ ቀለም የተጻፉትን ወረቀቶች ከግቢው ውጪ ሄዶ በትኖ ተመለሰ። ያውም ለአንዳንድ ሰዎች በእጃቸው ነው የሰጠው። መሰረት ለምትባል የሰፈራችን ልጅም ሰጥቷት ነበር አሉ። ለማንኛውም ቀሪውን ወረቀት ደግሞ ግቢ ውስጥ ነው የበተነልኝ። አስበው፣ ወረቀት ሲበትን እጅ ከፍንጅ ቢያዝ ምን ሊሆን ነው? ልጅ ስለሆነ ከየት እንዳገኘው መናገሩ አይቀርም። ከዚያ እኔ እያዛለሁ፣ እገደላለሁ። የመጨረሻውን ውጤት ማሰቡ ብቻ ያማል። ያን ሁሉ ሳስብ እብድ ሆንኩ። የራሴ ጥፋት ቢሆንም ገረፍኩት። ያቺን ቀን እስካሁን ሁለታችንም አንረሳውም። ይቅርታ ሳሚ፣ ጥፋቱ የአዋቂዎች ቢሆንም ያን ጊዜ ልጆች ይገረፉ ነበር። የሚገርም ትውልድ፣ የሚገርም ዘመን። ልጆችን ሆን ብሎ በዚህ መልክ ማሳተፍ ትክክል ነበር ትላለህ? ትክክል አልነበረም። በተለይ አሁን ለልጆች ከሚሰጠው ጥበቃና እንክብካቤ አንጻር ልፈርድ ካልክ ስህተቱ ይገዝፍብሃል። ያን ጊዜ ግን በቅኝ ግዛት በነበሩ አገሮች ሁሉ የተለመደ የትግል ስልት ስለነበር እንደ ስህተት አይቆጠርም። ለነገሩ የዚያን ጊዜ ሕፃናት ኃይለኞች ነበሩ። ሰው ብትላቸውም አይሰሙም። ሁሉም ነገር ይገባቸዋል። ማንም ሳያዛቸው ትምህርት ቤታቸው ግድግዳ፣ ጠረጴዛና ጥቁር ሰሌዳ ላይ ሲያሻቸው መንገድ ላይ በቾክና በከሰል ኢህአፓ እያሉ ሲቸከችኩ ነበር የሚውሉት። የአሁን ልጆች ገና ሳያድጉ ኢንተርኔት ውስጥ ገብተው ሊያዩት የማይገባቸውን ሲያዩ እንደሚውሉ፣ የእኛ ዘመን ልጆች ደግሞ ፖለቲከኞች ነበሩ። ወንድሞቻቸውና እህቶቻቸው ሲሰደዱና ሲገደሉ ስለሚያዩ ይመስለኛል። እንደ መርካቶ አካባቢ ሕፃናት የሰሩትን ሥራ ብትሰማ አታምንም። የሚጽፈው ጠፍቶ ተረስቶ ቀረ። ጉደኛ ዘመን፣ ክፉ አብዮት። ምዕራፍ 8 የሐዘን ማቅ። ከሳምንት በኋላ ስንገናኝ ኢህአፓ ላይ ከፍተኛ ጉዳት አድርሰዋል ስለሚባሉት በአዲስ አበባ ስለተካሄዱት አሰሳዎችና ከ1969 ዓመተ ምህረት የሚዲያ ሰላማዊ ሰልፎች ጠየቅኩት። ሁሉንም ክስተቶች የሐዘን ማቅ ነበር ያላቸው። የጀመረው በመጀመሪያው አሰሳ ላይ ነበር። እኔ እስከታሰርኩበት ጊዜ ድረስ 3 ጊዜ አሰሳ የተካሄደ ይመስለኛል። 2 ትላልቅ አሰሳዎች ነበሩ። የአሰሳውን አጠቃላይ ገጽታ ልነግርህ አልችልም። ትዝ የሚለኝ በእኛ አካባቢ የተካሄደውን ነው። የመጀመሪያው አሰሳ በ1969 በመጋቢት ወር ውስጥ ነበር። አሰሳው እንደሚካሄድ ከሶስት ቀን በፊት ነበር በሁለት አቅጣጫ የሰማነው። አንደኛው ከበላይ አካል ሲሆን፣ ሌላው ደግሞ ቀበሌ ውስጥ ባሉት የውስጥ አርበኞቻችን አማካይነት ነበር። ወሬው እንደተሰማ እስከ ሴል ደረጃ ላሉት አባላት መልእክት ተላለፈ። ሁሉም በየፊናው ዝግጅቱን አጧጧፈ። ወረቀቶችና ሌሎች የድርጅቱ ንብረቶች ሊጠረጠሩና በቀላሉ ሊገኙ በማይችሉበት ቦታ እንዲደበቁ ተደረገ። በተለይም መሳሪያዎች፣ ጥይቶችና ያደፍርስ ማባዣዎች አስተማማኝ ካልሆኑ ቦታዎች ይመቻል ወደምንላቸው የአባላት ቤት ወይም ከመኖሪያ ቤት ውጭ እንዲቀበሩ አደረግን። በእኛ መዋቅር ውስጥ የነበርነው አባላት እየተጣደፍንና በተቀላጠፈ ሁኔታ በእጃችን የነበሩትን ንብረቶች ቦታ ቦታ አስያዝ። የአሰሳውን ዜና ከሰማን ዕለት ጀምሮ ከፍተኛ ሩጫ ላይ ነበር። አሰሳው ሊካሄድ አንድ ቀን ሲቀረው ከሰዓት በኋላ ያሰብነውን ሁሉ አጠናቀን ጨርሰን ነበር። አስቸኳይ ነገር ካጋጠመ በሚል ባሰሳው ወዴማ ምሽት የኛ ኮሚቴ አባላት ከምሽቱ 12 ሰዓት አካባቢ መስተኛን ተቃጠሉ። ከታች ያሉት በየ30 ደቂቃ ልዩነት ተቀጣጥረው እንዲጠብቁ ወስነን ነበር። እንደ ተቀጠርነው በዋዜማው ማታ ላይ ሁለት ያልተጠበቁ ጉዳዮች አጋጠሙን። አንደኛው ለአንዲት አባላችን መጠለያ እንድንፈልግላት ነበር። ሁለተኛው አንድ ደጋፊያችን የግሉ ሽጉጥና ጥቂት ጥይቶች ስለነበሩት መንግስት ከሚያገኘው ድርጅታችን እንዲወስደው ፈልጓል። ሁለቱም ጉዳዮች በዚያው ምሽት መፍትሄ ማግኘት ነበረባቸው። መጠለያ መፈለግ የኔ ስራ ነበር። ቤቶቹን የማውቀው እኔ ስለነበርኩ በርግጥ መጠለያ የሚሰጡትን ሰዎች ቀድሜ ማናገር ነበረብኝ። በዚያ ባለቀ ሰዓት አልችልም ብል ልጅቷን ለአደጋ ማጋለጦች መፍትሄ አልነበረውም። ሽጉጡን ለማስቀመጥም ኃላፊነቱ ለኔ ተሰጠ። ከሌሎች የተሻለ የማስቀመጥበት ቦታ ኖሮኝ አልነበረም። ማን ማስቀመጥ ይችላል ብለን ስንጨነቅ ኃላፊነቱን ወስጄ ጉዳዩን ባጭሩ ቋጨ ነው። የቀጠሮዬ ሰዓት እስኪደርስ ለልጅቷ ጉዳይ የሚቀርበኝ ቤት በመሄድ ማረጋገጥ ነበረብኝ። ለእኛ እርዳታ ማድረግ አልችልም ብለው የማያውቁት ደጋፊ እትዩ ተዋቡ ቤት ሄድኩ። ቆሻሻ ሲጥሉ ከአጥር ውጭ ደፉ ላይ አገኘኋቸው። መጀመሪያ በሚቀጥለው ቀን አሰሳ ሊኖር እንደሚችል መስማቴን ነገርኳቸው። ከዚያም ከክፍለ ሀገር የመጣች ልጅ የዘመዶቿ አድራሻ ስለጠፋት ለአንድ ቀን ያህል እሳቸው ጋር እንድትቆይ ይችሉ እንደሆን ጠየቅኳቸው። እትዬ ላይ ያየሁት በደስታ የተሞላ ፈገግታ እስከዛሬ ድረስ አረሳውም። ስላሰሳው ብዙም አልተጨነቁም። ቀድመው የሰሙን ነው የሚመስሉት። ምን ችግር አለ ታዲያ? የት አለች? ከሩቅ አቁመሃት ነው? ጥራት፣ የት አለች? እያሉ አስታደፉኝ። ሰውን ለመርዳት ያውም በዚያ በክፉ ወቅት ያን ያህል መንሰፍሰፍ ከየት ሊመጣ እንደቻለ ገረመኝ። ሳላስፈቅዳቸው ማምጣት እንደከበደኝ ነገርኳቸው። እኔን የተቸገረ አታስጠልልም ያለህ ማን ነው? ከዚህ በፊት እምቢ ብዬ አውቃለሁ። ክፉ ሰው ነህ፣ እውነት ክፉ ሰው ነህ። ደግሞ ምን ማስፈቀድ ያስፈልግሃል? ቤት እግዚአብሔር አይደለም እንዴ? በል ቶሎ ብለህ ይዘሃት ና። እሺም እምቢ ብሳልላቸው ጥያቸው ከነፍኩ። በትሬ የነበሩትን አባላትን አግኝቼ አዲስ ነገር ስለሌለ ቶሎ ተለያየን። ከዚያ ሽጉጡን ይዞ ወደሚያመጣው ልጅ ጋር ሄድኩ። በካኪ ወረቀት አድርጎ ሲሰጠኝ በጣም ገዘፈብኝና ምንድነው ይሄ? አንድ ሽጉጥ አይደል እንዴ የተባለው ስለው ከሙዝና ከዳቦ ጋር ቀላቅሎ ነው ሰውየው የሰጠኝ አለኝ። አስቤው የማላውቀው ዘዴ ነበር። እውነትም በእጄ ስዳብሰው ሽጉጡና ጥይቶቹ ከካኪ ወረቀት መሃል፣ ከላይና ከታች ደግሞ ሙዝና ዳቦ። ከልጁ ጋር ተሳስቀን ተለያየን። ቀሪው ጉዳይ ፒኮክ በር ላይ ወደማገኛት መጠለያ ፈላጊ አባላችን መረርኩ። መሽቶ ስለነበር መንገዱ ጭር ያለ ነው። ሁልጊዜ እንደማደርገው ትንሽ ራቅ ብዬ ከመንገዱ ባሻገር ቆም አልኩና አይኔን ማማተር ጀመርኩ። ወዲያው አንዲት ወጣት ልጅ ከትንሽ ታክሲ ላይ ስትወርድ ስላየው ተሻግሬ ቀረብኳት። ኮድ ሳንቀያየር እሷ እንደሆነች ገምቻለሁ። እሷ ግን ኮዱ የምታገኘው ልጅ እቃ ይይዛል ስለማይል ተጠራጥራለች። ኮዱን እየሰራው ሳታስበው ተጠጋዋትና እንደ ዘመድ በትከሻ ሰላምታ ሰጥቼ አይዞሽ እኔ ነኝ አልኳት በጆሮዋ። እዛው አጠገብ መኪና ውስጥ ቁጭ ያሉ ሰዎች ስለነበሩና በሩ አጠገብ ደግሞ ሌላ አንድ ሰው ቆሞ ስለነበር ተጠራጥሬም ጭምር ነው ያን ያልተለመደ ድርጊት የፈጸምኩት። ከጸጉሯ ጀምሮ ጭኗ ድረስ የሚሸፍን ቀጭን ነጠላ ስለለበሰችና መጠነኛ የልብስ ቦርሳ በጀርባዋ ስላንጠለጠለች ራቅ ካለ የጸበል ቦታ የከረመች የኦርቶዶክስ እምነት ተከታይ ትመስላለች። ስለምትጠለልበት ቤትና ስለትዬ ባጭሩ ገልጬ ምንም እንዳታስብ ነገርኳት። ከዚህ ውጭ ምንም አልተነጋገርንም። ዋናውን የቦሌ መንገድ ትተን የውስጥ ለውስጥ መንገድ ያዝ። ሽጉጡን ጎኔ ላይ ጥይቶቹን ደግሞ ኪሴ ውስጥ ከተትኩ። ከዚያም ሙዙንና ዳቦውን አፍያስኳትና የሰፈር ሰዎች ስለሚለዩኝ እንደ ፍቅረኛሞች እጅ ለእጅ ተያይዘን ሄድ። እትዬቤት ስንገባ ጠረጴዛ ላይ በዳንቴል የተሸፈነ እንጀራ ትሪ ላይ ይታያል። ቤቱ በተቆላ የቡና ጭስ ታፍኗል። የከሰል ምድጃ ላይ ወጥ ይንተከተካል። እትዬ ሙዙንና ዳቦውን ሲያዩ ቀለቡን ይዞ የሚመጣ እንዲህ አይነት እንግዳ የት ተገኝቶ ነው ብለው ትንሽ አስታቁን። ቁጭ ብዬ ብቻ ወጥ ደስ ይለኝ ነበር። ሆኖም እንዲህ አልኩ፣ በስላሴ ቢሉ በእኔ ሞት ቢሉኝ ክችች አልኩ። ለነገሩ በጣም እየመሸ ነበር። እናቴ ደግሞ ከተራ ስጋት አልፋ ጭንቀት ላይ እንደምትሆን አውቃለሁ። ለነገሩ ብዬ ከመውጣቴ በፊት ያችን ከርታታ ሙሉ በሙሉ አየኋት። እሷም አተኩራ አየችኝ። እድሜዋ ከሀያ አይበልጥም። ቀላ ያለችና ቀጭን ናት። የቅንድቧ ጸጉር ብዙ ነው። ፊቷ ላይ ምንም አይታይም። ትዘን፣ ትደሰት፣ ትፍራ፣ ግር ይበላት በፍጹም አይለይም። ልጅቷን ከዚያ ቀን በኋላ አይቻት አላውቅም። ለምን ተያዘች? አልተያዘችም። የተጠደለችበት ቤት ቅርብ ቢሆንም ተመልሼ አልሄድኩም። ትመለስ ተብዬ ከበላይ እስካልተነገረኝ ድረስ እሷን የማገኝበት ምክንያት አልነበረም። ይሄ መደበኛ አሰራራችን ነው። ሁለተኛ አሰሳውም ቢሆን ሁለት ሶስት ቀን ቆይቷል። መንቀሳቀስም ቢቻል ያን ያህል መዘዋወር ጥርጣሬ ውስጥ ያስገባል። ካሰሳው በኋላ በራሷ መንገድ ወደ ቀድሞ መጠለያዋ ሄደች። በደህና መድረሷን በመዋቅራችን በኩል ሰምቻለሁ። እህቴ የት ይሆን ያለሽው? ከዚያስ አሰሳው እንዴት አለፈ? ገና ሳይነጋ ሁሉም አካባቢ በቀበሌ አብዮት ጠባቂዎች፣ በሲቪል ታጣቂዎችና የደህንነት ሰዎች ተወረረ። የሴል አባላት ሕፃናትን እየላኩ ፈታሾች የት እንደደረሱ የማንን ቤት እንደሚፈትሹ ስለሚከታተሉ እንቅስቃሴያቸውን ያውቁታል። መረጃውን በመጠቀም ካልተፈተሸ ቤት ወደ ተፈተሸ ቤት ዕቃ ያዘዋውራሉ። ይህ እንደሚሆን እኔም አውቃለሁ። ሆኖም መረጃው የሴል አባላትን ከጥርጣሬ ውጭ ስለማላውቅና በቀጥታ ግንኙነት ስለሌለኝ መረጃው አይደርሰኝም። የራሴን ዕቃዎች አስተማማኝ ቦታ ስለማስቀምጥ በግሌ ብዙ ሐሳብ የለብኝም። ረፈት አድርጌ ወደ ሱቅ አካባቢ ብቅ አልኩ። የሰፈር ጓደኞቼ የእኛ አባላት ያልሆኑ አገኘው። ለብዙ ሰዓት ያህል እዚያው ሱቅ ደጃፍ ቁጭ ብለን ስናወራ ቆየን። አሳሾቹ እስከ ምሳ ሰዓት ድረስ ወደ እኛ አካባቢ አልመጡም ነበር። ኋላ ላይ ሲቪል የለበሱ ሰዎች ከራሳችን የቀበሌ ታጣቂዎችና ከወታደሮች ጋር መጡ። ወታደሮቹ ከውጭ ሲጠብቁ፣ ሌሎቹ በየቤቱ እየገቡ መፈተሽ ጀመሩ። የትኛው ቤት ማተኮር እንዳለባቸው የሚጠቁም አንድ ሰው አብሯቸው አለ። ሲቪል ለብሶ ራሱን ለመሸፈን ይሞክራል። አንዳንድ ቤቶችን ሳይፈትሹ አልፈው ይሄዳሉ። ለምን እንደሆነ አልገባኝም። ወደኛ ቤት አቅጣጫ ሲሄዱ ትንሽ ፍርሃት ቢጤ ገባኝ። ወደ ውሻው ቤት ሊጠጉ እንደማይችሉ አውቀዋለሁ። ቢጠጉም ኮርኒሱ፣ ግድግዳውና ወለሉ በድርብ መሰራቱ በፍጹም አይለይም። ለማንኛውም ፈታሾቹ የእኛን ቤት አስሰው ሲጨርሱ ወንድሞቼ ስለጠሩኝ እቤት ገባሁ። ምንም አደጋ አልደረሰም ማለት ነው? ከመኖሪያ ሁለት እና ሶስት ቀን ወደ ዋናው መንገድ ብቅ ያለ ሰው አልነበረም። እኛ ወጣቶች ግን ከቤት ወደ ሱቅ ወይም ወደ ጎረቤት መንቀሳቀሳችን አልቀረም። ሁሉም እቤቱ በመሆን ጆሮውን ሬዲዮ ላይ ተክሎ ሁኔታውን ሲከታተል ዋለ አደረ። አብዛኛው ሰው እንደ ረፍት ቀን ነበር ያየው። በዚያ ሰሳ ትልቁ መርዶ የፓርቲያችን የፖሊስ ቢሮ አባልና ጸሐፊ የዶክተር ተስፋዬ ደበሳይ መሞት ነበር። የደርግ ሬዲዮ ነው በድል ሲቃ ተይዞ መርዷችንን ያረዳን። እኔና መሰሎቼ ከዚያ በፊት ተስፋዬ ደበሳይ የሚባል ስም ሰምተን አናውቅም። ደርግ መሪያችን ማን እንደሆነ ከነገረን በኋላ ሞቱንም ጨምሮ አረዳን። ሁለተኛው ቀደም በርካታ አማርቲስቶች መያዛቸውና መገደላቸው በሬዲዮና በቴሌቪዥን ተነገረ። ብዙዎቻችን ደርግ የአፋ መሪዎችን ያስኩና ገደልኩ ማለት ልማዱ ስለነበር እውነት አይሆንም የሚል እምነት ነበረን። የስራት ያህል እንደ ተሰማኝ አያልቅ የለም አሰሳው ተጠናቀቀ። በድርክ የተሰጠው መግለጫ ሙሉ በሙሉ በሚባል መልኩ እውነት ነበር። ዶክተር ተስፋዬ ደበሳይና በሪሁን የተባለ ሌላ ቁልፍ የድርጅታችን ሰው ሞተዋል። አምባሳደር ቲያትር ባሻገር በሚገኘው ፎቅ ላይ ለመጠለል ሙከራ ሲያደርጉ ማንነታቸውን ቀድመው በሚያቋቸው የመይሶን አባላት ክትትል ተኩስ ተከፈተባቸው። በሪሁን እዚያው ሲገደል ዶክተር ተስፋዬ ከስድስተኛ ፎቅ ላይ ራሱን ወርውሮ ክቡር ሕይወቱን አጣ። አሰሳው ምትክ የሌላቸውን መሪዎችን ብቻ ሳይሆን ሌሎችንም በርካታ የበላይና የበታች አባላት የእስራትና የሞት ሰለባ አድርጓቸዋል። ድርጅታችን ባይነግረንም ደርግም ማንነታቸውን ሳያውቅ አራት የማዕከላዊ ኮሚቴ አባላትና የአዲስ አበባ ዩኒቨርሲቲ መምህራን የነበሩ የድርጅቱ ቁልፍ ሰዎች በዚሁ አሰሳ ተገድለዋል። በዚያው አሰሳ በደህንነት ይፈለጉ የነበሩ የሰራተኛና የመምህራን ማህበራት መሪዎችም የተወሰኑት ተይዘዋል ወይም ተገድለዋል። በክፍለ ሀገርም በተመሳሳይ ሁኔታ ከፍተኛ ጉዳት ደርሷል። ዝርዝሩ ትዝ አይለኝም። በአዲስ አበባ ደረጃ በመቶ የሚቆጠሩ አባላት ታስረውና ሌሎች ደግሞ ተገድለው እንደነበር የሰማው መስሎኛል። ትልቅ ጉዳት ደርሶባችኋል ማለት ነው? በጣም እንጂ። ጉዳት የደረሰብን ግን አንመስልም። ያጤነው ሰው የለም እንጂ የኢህአፓ አቅም ከዚያ ቀን በኋላ እየወረደ ነው የሄደው። ከሁሉም በላይ የዶክተር ተስፋዬ ደበሳይ ሞት ሰቀቀን ነበር። በአካል የምናውቀው ያህል ሞቱ ቅስማችንን ሰብሮታል። ቢሆንም ህልፈቱ ታላቅ ተምሳሌትም ነበር። እሱን ማጣት ድርጅቱን ክፉኛ የጎዳውን ያህል ለጥንካሬውም ታላቅ ግብዓት ነበር። የተስፋዬ ሞት ርር ድብን ቢያደርገንም በአሟሟቱ ኮራን። የእኛ መሪዎች ሂዱ፣ ሁሩ፣ ታገሉ ሳይሆን የሚሉን ከፊታችን ሆነው ተከተሉን፣ ከአጠገባችን ሆነው በርቱ እንደሚሉን በተግባር አረጋገጥ። እናም ለአንድ ሳምንት በሐዘን ድባብ ቆይተን እንደገና ሥራ ጀመር። በእኛ መዋቅር ብዙም ባይሆን ልጆች ታስረዋል፣ ጥቂትም ሞተዋል። የመዋቅር መበጣጠስ ባጋጠመንም በታሰሩት በሞቱትና በጠፉት ልጆች ምትክ ሌሎች ልጆች ተመደቡ። ሕይወት እንደ ቀድሞ እንድትቀጥል ግድ ነውና የተለመደውን ማን ይፈራል ሞትን እየዘመን ለሌላ መስዋዕትነት ጉዟችንን ቀጠል።
Thank you. ሲወርድ ሲነጉድ ሲያገመግም ጸረ ህዝቦችን ሲያጋልጥ ላርነቱ ሲያድም አቁን ሲያወጣ ሽንገላን ሲያከስ ደም ዳቦ ለተራበው እያለ ይነጎደ በአመፅ ውስጥ የተረጨ የመራራውን ትግል ሂደት የቋጨ ከዋዜማው ጋር የተጫጨ ደም የትግል ጥሬዶ ይደዋል ለተከታዩ ወንዴን አዳይ እንደ ጠር እንጥቅቅባል የዋሽ ትዝታ የመስከረም 68 ቦይ የግንቦት ዋ 69 የመይደይ ደም ዱካ ተላሚ ውጣውረዱን ገምጋሚ ትምህርት አቅሳሚ ታጋይ ቆስቋጭ ታጋይ አልሚ ፈጥኖ ደራሽ ጭቁን ሰሚ አዎ ደም ጸረ ህዝቦችን የሚሰነቁት ታጋዮችን የሚያንጥ ባንዳንጃውን ምድረ ቦርቧሪን የሚያጋልጥ ሹምባሾችን የሚያፋጥጥ የሚያባረር የሚያራውጥ ለፋሽስት ጃንደረቦችን የሚሰጥ ደም አልገዛም እያለ የሚስገመገም አልጨቆንም እያለ የሚተም ላርነቱ አብሮ የሚያድር ደም የዛ የጨቆን የታረደ በሽትንፈል ደም የዛ የጨቅላ የታረደ በሰው በላ ደም ቢሉህ የአህያ ደም እንዳይመስልህ ደም ቢሉህ የውሻ ደም እንዳይመስልህ ቀን ይዞልህ ያረከስከው ከሽንት ደም ደም የላባደሩ ጥሪዶል በተረጨ ቁጥርም ይጋጋል ደም ያርሶ አደሩ ቋሚ ልሳን ላርነቱም ይገነገል ደም ቢሉህ የአባትናት ፍንጥቅጥቅባይን ደረጅት ደም የወጣቱ የውጋ በለው ድምፅ ባንዲራ ለዋሽ ሞራል የሚያነጭ መንደራችን በደም ትዝረዳዎች አብባ ታየች ደምቃ የፋሽስት መሬት ደምቃ የደሙ ጎርፍ በየአስፋልቱ በየቦዩ ተንቆርቆሮ ያውም ሜሎጋ የጉድሮ አዎ አስተንጫጭ በታጋይ መታረት ስፉጭ ወንዞች አደሙ በታጋይ ሬሳ ሲለቀሙ ፍረጅን ምድሪቷ በታጋይ ደምቷ ሽቷ ፍረጅን ጉርዟ የታጋይ ደም ርጉዟ ፍረጅን ሰንደቅቷ በታጋይ ደም የቀለም ሽቷ ፍረጅ ማጭት መዶሻይ የድንቆ ቀዳጅ አርማዬ ፍረጅኝ ከይኮኮም መሬ የጠለማ ጉዞ ብርሃን አዳይ ፋሽዝም ግሞ ተነፈሰ መግሩም በደም አለበሰ የታጋይ ደም ሰነነ ፋሽስቶችን ኮነነ የደም ዳመና ሰራ ህዝቡን ላመጣ ጠራ በዛ ረዳቱ በፋሽስት መሰቃየቱ ሰማይ ደም መሰለ የአባይ ደም ልዋይ ሰንደቁን ተከለ ተራሮች ኮረብቶች ጋራ ቁልቁለቶች ሜዳ ጠረሮች ተጣሩ ሞአሉ በታጋይ እንጃቸው ይቆሩ ከያፓ ጋር አበሩ ከያሰ ጋር አበሩ ጭቁን የጭቁን ልጅ ተባበር ቤተ ፋሽስቱን ቤተ መንግስቱን መድብር በርብር የያፓን የሚሰንደቅ በታጋይ ደም አድምቅ ደም ደም አስፋልት ላይ ተንሸር ጎማ ያድር አሸዋ መጥቶትም አይቀር ለመደቡ ለአንድነቱም ይከራከር ድንበር አካላይ የታጋዩን የባንዳውን መንደር ላይ ደም ደም ደም
ለለ ፕሮግራማችን በዚሁ ይጠናቀቃል።
ሰላም ታይድረ ናፍቆቴን ያፍርታ
Thank you.